ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቪኦኤ 24 ላይ ከአሁን 3 ሰዓት እስከ 4 ሰዓት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። እሁድ ታህሳስ 16 2015 ዓመተ ምህረት እንደ አውሮፓ የዘመን አቆጣጠር ደግሞ ታህሳስ ዲሰምበር 25 የፈረንጆች ገና ክርስማስ በዓል በዓለም ዙሪያ እየተከበረ ነው። በዓሉን እያከበራችሁ ያላችሁ አድማጮቻችን እንኳን አደረሳችሁ። አስተናጋጃችሁ ቆንጂት ታዬ ነኝ።
የክርስማስ ደመራ አይደለም በፕሬዚዳንት ነው አሉ የሚለኮስ። እሱ በጣም በጣም የሳዘኝ ነገር ሆኖ እንደገና አብረውኝ የነበሩ ሰዎች በረቱን ነው ያሉ። እኔ ደግሞ ምን የከብት በረት አለ እዚህ ብዬ ፈከት እያቸው የሱ የክርስቶስ ልደት ነው እዚያ ላይ የሚታየው። ቅድስት ድንግል ማርያም ሕፃኑ፣ እነዚህ ወርቅ ዕጣን ከርቤ የገበሩለት ሶስቱ ነገስታት እዚህ አሉ። ወርቅ የያዘው ግን ጥቁር ነው እና በጣም 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 ደስ ብሎኝ
ባለፈው ሰሞን በጣይቱ የባህል ማዕከል የክብር እንግድነት አሜሪካ የመጡት የቋንቋና የሥነ ጽሑፍ ሰው ሊቀ ሕሩያን በላይ መኮንን ናቸው። በራዲዮ መጽሔት ካደረግነው ዘለግ ያለ ጭውውት በባህሉ ዙሪያ ያስተዋሉትን ለዛሬ ይዘንላችኋል። በአሜሪካ የምንኖር በዚህ የፈረንጆች ዓመት መገባደጃ የበዓላት ጊዜ የወገኖቻችንን የውሃ ችግር ለመቅረፍ እጃችንን መዘርጋት አንዘንጋ የሚል ተማጽኖ ያዙ ሌላም እንግዳ አሉን። ዛሬ እንደ መደበኛ የራዲዮ መጽሔት ሳይሆን የመጀመሪያውን አጋማሽ የክሪስማስ በዓል ልዩ ዝግጅት አድርገነዋል። በሁለተኛው የዝግጅታችን አጋማሽ ደግሞ ኢትዮጵያ የሰላም መንገዶች በሚል በዝግጅት ክፍላችን የተሰናዳው ውይይት ቀጣይ ክፍል ይቀርባል። አብራችሁን እንድታመሹ ከአክብሮት ጋር እንጋብዛለን። ኤልያስ አስማረ ፕሮግራሙን ይመራል። የዓለም ዜና ይሆናል የምናስቀድመው።
እንደምናመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም። ትርጉም የለሹ የዩክሬን ጦርነት እንዲቆም የሮማ ሊቀ ጳጳስ በገና መልእክታቸው አሳሰቡ። የሮማ ሊቀ ጳጳስ ፍራንሲስ ከቫቲካን ባስተላለፉት የተለመደ የገና በዓል መልእክታቸው በዩክሬን ያለው ትርጉም የለሽ ጦርነት እንዲቆም ተማጽነዋል። የ86 ዓመቱ ሊቀ ጳጳስ 10 ወራትን ያስቆጠረው ግጭት በመላ ዓለም ላይ የምግብ እጥረትን ሊያባብስ እንደሚችል በማስጠንቀቅ ምግብን በመሳሪያነት መጠቀም ይቆም ዘንድም አሳስበዋል። የካቶሊክ ቤተ ክርስቲያን መሪ የሆኑት ሊቀ ጳጳስ ፍራንሲስ ይህንን መልእክታቸውን ያሰሙት በቅዱስ ጴጥሮስ አደባባይ ለተገኙት በሺዎች የሚቆጠሩ ምዕመናን ነው። ከምዕመናኑ መካከል የተወሰኑት የዩክሬንን ሰንደቅ ዓላማ ይዘው ታይተዋል። ሊቀ ጳጳሱ በማስከተል ለከተማው ለዓለም በሚል የሚጠራውን ቡራኬ ሰጥተዋል። ሊቀ ጳጳስ ፍራንሲስ በየካቲት ወር ሩሲያ ዩክሬንን ከወረረችበት ቀን አንስቶ ጦርነቱን በማውገዝ ከሩሲያ ጋር ያለውን ደካማ ተግባቦት ለመጠገን ጥረት ሲያደርጉ ሰንብተዋል። የቅዱስ ጴጥሮስ ካቴድራል ሰገነት ላይ ሆነው ባሰሙት መልእክታቸው ይህንን የገና በዓል በጨለማና በቅዝቃዜ ከቤታቸው ርቀው የሚያሳልፉ ላሏቸው ዩክሬናውያን ወንድሞችና እህቶች የማጽናኛ መልእክት ከመስደዳቸው በተጨማሪ በጦርነቱ ለተጎዱ ሁሉ የጋራ የተቀናጀ ድጋፍ እንዲደረግም አሳስበዋል። ሊቀ ጳጳሱ በንግግራቸው በግጭትም ሆነ በሌሎች ቀውሶች ውስጥ የሚገኙ ከአፍጋኒስታን እስከ የመን፣ ሶሪያ፣ ማይናማር፣ የእስራኤልና ፍልስጤም ግጭት፣ ሊባኖስና ሄቲን ጉዳዮችም አንስተዋል። ለመጀመሪያ ጊዜ በሴቶች በተመራው ተቃውሞ ላለፉት 3 ወራት በመናጥ ላይ ባለችው ኢራን ውስጥ እርቅ እንዲፈጠርም ጥሪ አቅርበዋል። የገናን በዓል የሚያከብሩ ሁሉ በየቀኑ ብዙ መጠን ያለው ምግብ ከጥቅም ውጭ በሚሆንባት፣ ሀብት ጦር መሳሪያ ለመግዛት በሚፈስበት በአሁኑ ወቅት የተራቡትንም እንዲያስቡ አሳስበዋል። ዘገባው የአዣንስ ፍራንስ ፕሬስ ነው። ከመላ ዓለም የመጡ የክርስትና እምነት አማኞችና ጎብኚዎች በቤተልሔም በመገኘት የኢየሱስ ክርስቶስን ልደት ሲያከብሩ ውለዋል። የጎብኚዎችና መመናኑ ቁጥር ከኮቪድ-19 ወረርሽኙ በፊት ከነበረው ቁጥር ጋር ገና ባይስተካከልም ሆቴሎች እና ምግብ ቤቶች በሰዎች ተሞልተው መገኘታቸውን ተከትሎ ለዌስት ባንክ የኢኮኖሚ ጉልበት ይሆናል ተብሎ ተጠብቀዋል። ከሁለት ዓመት ኮቪድ ነክ እንቅስቃሴ ገደብ በኋላ የቤተልሔም መንገዶች ዳግም በገና ቀን በሕዝብ ተሞልተዋል። የፍልስጤማውያን ክርስቲያኖች ቁጥር ግን እየቀነሰ እንደመጣ ተዘግቧል። ኢየሱስ ክርስቶስ እንደተወለደበት በሚነገርበት ስፍራ ላይ የቆመውን ቤተ ክርስቲያን የሞሉ በሺዎች የሚቆጠሩ ሰዎች በመላ ዓለም በተላለፈ የእኩለ ሌሊት ልዩ ሥነ ሥርዓት ላይ ተካፋይ ሆነዋል። የፍልስጤማውያኑ ፕሬዚደንት ሙሐመድ አባስን ጨምሮ ባለሥልጣናት በቤተልሔም የነበረውን ሥነ ሥርዓት ታድመዋል። የላቲን ፓትርያርክ ፔር ባቲስታ ፓዚቤላ ዓለም በክብርና ነጻነት ለመኖር ለሚጠባበቁ ለፍልስጤማውያን ትኩረት አለመስጠቱን በአስቸጋሪ ሁኔታም እየኖሩ እንደሆነም አውስተዋል። የልደት መልእክቱ ግን ሰላም እንደሆነም አክለዋል። የአሁኑ የገና በዓል የተከበረው በዌስት ባንክ የሚገኘው የፍልስጤማውያን ቁጥር ከመላው ነዋሪ ጋር ሲነጻጸር ከአንድ በመቶ በወረደበት ወቅት ነው። ሃኒ አልሃይቅ የተባሉ አሁንም ክርስቲያኖች በብዛት ከሚኖርባቸው የዌስት ባንክ ስፍራዎች አንዱ የሆነው የቤተ ሳሁር ከንቲባ በስፍራው ነዋሪ የሆኑ ክርስቲያኖች የበለጠ እንዳያሽቆለቁል ስጋታቸውን ገልጸዋል። በአካባቢው ባለው የሰላምና ደህንነት እጦት ምክንያት በርካታ ነዋሪዎች ወደ ሌሎች ሀገራት እየተሰደዱ እንደሆነም ጠቁመዋል። በቀጠለው የፍልስጤማውያንና እስራኤላውያን ግጭት እስካሁን 150 ፍልስጤማውያን መሞታቸውን የፍልስጤም የጤና ቢሮ ይገልጻል። በ16 ዓመታት ውስጥ ብዙ ሰው የረገፈበት ግጭትም ነው ተብሏል። አብዛኞቹ የተገደሉት ፍልስጤማውያን ወታደሮችን ያጠቁ ታጣቂዎች እንደሆኑ እስራኤል ትሟገታለች። ከአውሮፓውያኑ የገና ዜናዎች ወጣ ወዳሉት ዜናዎች ስንሻገር በደቡብ አፍሪካ ጆሃንስበርግ የነዳጅ ማመላለሻ መኪና መጋየቱን ተከትሎ የሞቱ ሰዎች ቁጥር 15 እንደደረሰ የሀገሪቱ የጤና ሚኒስቴር አስታውቋል። ፈሳሽ ጋዝ የሚያጓጉዘው መኪና በምስራቅ ጆሃንስበርግ ሆስፒታልና የመኖሪያ ስፍራዎች በሚገኙበት አቅራቢያ ከአንድ ድልድይ ጋር በመላተሙ በሳት እንደተያያዘ የጤና ሚኒስትር ጆ ፓላ ተናግረዋል። በአቅራቢያው በሚገኘው ሆስፒታል ውስጥ የነበሩ ታካሚዎችና ሰራተኞችን ጨምሮ 37 ሰዎች መጎዳታቸውን ሚኒስትሩ አክለው ገልጸዋል። ከድልድዩ ከፍታ በላይ የሆነው መኪና 60,000 ሊትር ፈሳሽ ጋዝ የጫነ እንደነበረም ተነግረዋል። የታሊባን አስተዳደር በሴት ሰራተኞች ላይ የጣለውን ገደብ ተከትሎ ሶስት መንግሥት ያልሆኑ ተቋማት አፍጋኒስታን ውስጥ የሚሰሯቸውን ሥራዎች እንደሚያቆሙ ተናግረዋል። የሕፃናት አድን ድርጅት ኬርና የኖርዌይ ስደተኞች ምክር ቤት ባወጡት መግለጫ ተጨማሪ ማብራሪያ እስኪገኝ እንዲሁም ወንዶችና ሴቶች በሕይወት አድን ድጋፎች ውስጥ እኩል ተሳታፊ ሆነው መቀጠል እስኪችሉ ድረስ መርሃ ግብሮቻቸውን እንዳቆሙ ይፋ አድርገዋል። የታሊባን ባለሥልጣናት የሀገር ውስጥና ዓለም አቀፍ መንግሥት ያልሆኑ ድርጅቶች ሴት ሠራተኞቻቸው ወደ ሥራ እንዳይመጡ በአስቸኳይ እንዲያስቆሙ ቅዳሜ ዕለት ትእዛዝ አስተላልፈዋል። ይሄ ሆኖ ባይገኝ ግን የሥራ ፈቃዳቸው እንደሚሰረዝ የኢኮኖሚ ሚኒስትር አስጠንቅቀዋል። የአሁኑ ገደብ የታሊባን አስተዳደር ባለፉት ጥቂት ቀናት የሴቶችን የአደባባይ ሕይወት ለመገደብ ካከታተላቸው ደንቦች የቅርብ ጊዜው ሆነዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። በመላ ዓለም ላይ የአውሮፓውያኑ የገና በዓል ለምታከብሩ መልካም በዓል ይሁንላችሁ።
የዓለም ዜና ደመጥን። የእሁድ የፈረንጆች ገና ክሪስማስ ምሽት ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭሩ ሞገድ እንዲሁም በኢትዮሳት ቪኦኤ 24 ላይ በቀጥታ ይተላለፋል። በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @voaamharic ላይ ታገኙናላችሁ። በድጋሚ የዛሬውን የፈረንጆች ገና በዓል እያከበራችሁ ላላችሁ አድማጮቻችን እንኳን አደረሳችሁ እንላለን። የማስተናግዳችሁ ቆንጂት ታዬ ነኝ። የራዲዮ መጽሔት ቀን ነው። ምን ነው አጣማጅሽ ዋናው የራዲዮ መጽሔቱ አሉላ ከበደ የት አለ ማለታችሁ አይቀርም። አሉላ እረፍት ላይ ነው። አሉላ ባለህበት ላንተም መልካም በዓል። የጣይቱ የባህልና የትምህርት ማዕከል የተመሰረተበትን 22ኛ ዓመት ሲያከብር በክብር እንግድነት ጋብዞ ያመጣቸው የቋንቋና የሥነ ጽሑፍ ሊቅ እና ደራሲ አጥኚ ሊቀ ሕሩያን በላይ መኮንን ያለፈው የራዲዮ መጽሔት ፕሮግራማችን እንግዳችን ነበሩ። በርከት ስላሉት መጽሐፍታቸውና ጥናቶቻቸው ረዘም ባለ ቆይታ ልናገኛቸው በቀጠሮ ተለያይተን ነበርና በዚህ በፈረንጆች ገና ሳምንት ውስጥ መልሰን አግኝተናቸዋል። ስለ ጥናቶቻቸው፣ ስለ መጽሐፍታቸው በሰፊው አውግተውናል። የሰሞኑን የክርስማስ በዓል ግርግሩን አዩ ወይ ምን ታዘቡ ብለናቸው ነበረ። ቀልባቸውን የሳበውንና ያስደሰታቸውን አካፍለውናል። ለዛሬ ዘንላቸዋል።
ሊቀ ሕሩያን በላይ መኮንን በድጋሚ እንኳን ደህና መጡ።
እንኳን ደህና ቆያችሁኝ።
የተለዋወጥነውን ቀጠሮ የሚያስታውሱ አድማጮቻችንም ይህን ቃለ ምልልስ በጉጉት እንደሚጠባበቁ እንገምታለን። ሁለተኛውን አገራችንን እንደምን አገኙት? የከተማችንና የአካባቢያችንን የሚጎበኙ የተለያዩ ስፍራዎችና ተቋማት የማየት የመጎብኘት እድል ሳያገኙ እንዳልቀሩ ገምታለሁ። የትኞቹን መስህቦች ጎበኙ? ለመሆኑስ የትኛው በተለይ መሳጭ ሆኖ አገኙት? ከመሰንበቻው ብንጀምር።
እሺ፣ እንግዲህ ያው ብዙ ታሪካዊ ቦታዎችንም መታሰቢያዎችንም ጎብኝቻለሁ። እንግዲህ መቼስ ሙያ ስለሆነ ከጎበኘኋቸው ተቋማት በዋናነት አብያተ መጻሕፍቱ ቅድሚያውን ይወስዱብኛል። አንደኛ ያው አርቲስት አለም ፀሐይም ባለችበት ባለፈው ላይብራሪ ኦፍ ኮንግረስ ጎብኝተን ነበረ። ደስ የሚል ነበር። ብዙ መጽሐፍት አይተናል። በተለይ ከሀገራችን ቀደምት አባቶቻችን ያዘጋጇቸው የብራና መጽሐፍት ያሉበትን ክምችት ወይም የኮሌክሽን የሚባለውን እሱን አይተን ደስ ብሎኛል። ለሁለተኛ ቀንም እሱን ተቋም ጎብኝቻለሁ። አቅሜ በፈቀደ መጠን እንዲሁም መረጃዎችን ለመውሰድ ሞክር ያለሁና ይሄ በጣም ቅድሚያውን ይወስድብኛል። ከዚህም ቀጥሎ ደግሞ ካቶሊክ ዩኒቨርሲቲ ያሉ ደግሞ ስብስቦችንም አይቻለሁ። በጣም ድንቅ ድንቅ ስራዎች፣ የብራና መጽሐፍት ቀደምት ስራዎችን ጥንታዊ አባቶቻችን የሰሯቸውን የብራና ጽሁፎች እዚያ ብዙ የኢትዮጵያ የብራና መጽሐፍት ስብስብ አለ። እሱንም የማየት እድል ገጥሞኛል። በጥሩ ሁኔታ አስተናግደውኛል እዚያ ያሉት የቤተ መጽሐፍቱ ኃላፊዎች። በተለይ ቀደም ሲል እዚያ ይሰሩ የነበሩ ወንድማችን ቀሲስ ነጸረ የሚባሉ እሳቸው በጣም ጥሩ ተቀብለው አስተናግደውኛል። እዚህ ያሉት ኃላፊዋም የስብስቡ በተለይ የሴም ቋንቋ ጥናት ይመስለኛል ዶክተር ሞኒካ የሚባሉ ጥሩ ጥናት አሉ። እሳቸውም አስጎብኝተውኛል እና በጣም ትልልቅ መጽሐፍ በተለይ አሁን እዚያ ካቶሊክ ያየሁት መጽሐፍ የጥንት ግብረ ሕማማት ነው። እኔም በምረዳው ይሄ የብራና ጽሁፎቻችን የተጻፉበት ዘመን ይሄ የጽሁፉ ስልት ወይም ደግሞ ስታይሉ የሚባለውን ትንሽ ትንሽ እኔም ይሄ እንደው በዚህ ሊሆን ይችላል የሚል ግምት ስላለኝ እነሱም በዛው አካባቢ ነው ያሉኝ። ወደ 14ኛው ምዕት ዓመት የተጻፈ ትልቅ ግብረ ሕማም። የሚገርመው በጣም ከትልቅነቱ የተነሳ በሶስት ቮሊዩም ነው ያለ እና እንደዚህ አይቻለሁ እና ይሄ በጣም ትልቁ የተደሰትኩበት ነው። ሌላ ያው እንግዲህ ታሪካዊ ቦታዎች አይቻለሁ። እዚህም ከተማው ጊዜ ውስጥ ያሉ ታሪካዊ ቦታዎችን በሙሉ ጎብኝቻለሁ። እነ ሊንከንንም ጀፈርሰንንም ከዚሁ ጎብኝቻለሁኝ። ይህንን በማየቴ በጣም ለሕይወቴ አንድ ትልቅ ደስታ የሰጠኝ ነገር ነው። እድሜውም ካለ የግብአት ነገርም አግኝቻለሁ ለምሰራቸው አንዳንድ ስራዎች ትልቅ የሚያነሳሱ ነገሮችን አግኝቻለሁ።
ብዙ ቦታ ነው የጎበኙት እንዳሉትም ብዙ ነገርም እንደተመለከቱ ገልጸውልናል። ጥሩ ነው። ብርዱስ እንዴት ነው?
እንደሰራሁት አይደል እንደጠበቅኩት። ያው አለ ብርድ አለ፣ ግን ያን ያህል የሚያሳቅቅ ብርድ አልገጠመኝ። ምክንያቱም አንዳንዴ ውስጣችን ነገሮችን ከተቀበለ ከውጭ የሚመጣው ነገር ሁሉ ይቀላል ብዬ አስባለሁ። እና እኔ ደግሞ እንትን በዚህ ባህልና ትምህርት ቤት ስማር ደጋውንም ቆላውንም የበረዶ ቡናማ አካባቢ ዙራምባ ምናምን ጨምሮ ያለው ቆላ ሀገርም ደግሞ በመንግስት ሰራተኛ ንሰርቻለሁ አንድ 10 ዓመት እና ያም ጭምር ይመስለኛል። እኔ አሁን በብሩ ብዙም አልተቸገሩም።
አስባውትም ስለነበረ የፈሩትን ያህል አልሆነም ነው የሚሉን።
ተቀብየው ነው የመጣው ነገር በውስጣችን ከተቀበለ ብዙ ነገር አይከብድም።
እርግጥ ነው ጠንካራ ያደርጋል።
ሰሞኑን የፈረንጆች ገና ክሪስማስ ዋዜማ ነው። ከእርሶ ጋር ይህንን ውይይት የምናደርገው ግርግሩን፣ ገበያውን፣ የጸሎታ ግዢ የመሳሰለው ላይ ነው እንግዲህ ሰው የሚከርመው። ምን ታዘቡ?
እርግጥ እኔ ወደ ገበያ ያው ብዙም አልወጣውም። በጣም ልዩ ሆኖ ያገኘሁት ነገር ቢኖር እኔ ሰው ናፈቀኝ። እንዲያውም ምን አሁን እዚህ መጥቼ ሀገር አዲስ አበባችን ብንወስዳት ባህርዳርን ብንወስድ ያው ሰው በትከሻ እየተጋፋ መንገድ ማቋረጥ መተራመት ነው አይደለ? እኔ በእውነት ነው ብላችሁ በቃ የመኪና ቁጥር ነው እንጂ ማይ መንገድ የሚያቋርጥ ሰው እንዲሁ ህፃን የለ፣ ሽማግሌ ምን የለ። በዲሲም አካባቢ ዙር ያለው ይሄ ዳውንታውን የምትሉትም ፊዮርስ ወይም ምናምን ሁሉም አካባቢ እኔ በጣም የተለየብኝ ይሄ ነው።
ይሄ የገናው በዓል ያነሳውባቸው አሉላ የስጦታ የዕቃ እንደ የማሸበራረቅ ነገር ይሆንና የኢየሱስ ክርስቶስ ልደት በዓል መሆኑን እንደው በፍለጋ ነው የሚገኘው። የስጦታ በዓል ነው የሚመስለው እና እሱን አስተውለው እንደሆነ ብዬ ነበረ።
እኔ ያስተዋልኩት ደስ ያለኝ ምንድን ነው ባለፈው ላይብራሪ ኦፍ ኮንግረስ በጎበኘን ቀን ወደ ምን ልበለው የዚሁ የክሪስማስ ደመራ አይደለም በፕሬዚዳንት ነው አሉ የሚለኮስ ዘመናዊ ደመራ፣ በዙሪያው ደግሞ 50 ትንንሽ ደመራዎች አሉ ያው ውጤቶቹ ማለት ነው። እሱ በጣም በጣም የሳዘኝ ነገር ሆኖ እንደገና አብረውኝ የነበሩ ሰዎች እስኪና ወደ በረት እንሄድ በረቱን ነው ያሉ። ይሄ ደግሞ ምን የከብት በረት አለ እዚህ ብዬ ፈከት እያቸው ሄድኩ። ስሄድ የሆነች እንደ መጠለያ ነገር የተሰራለው እዚያ ላይ ሁለቱ ሰዓት የክርስቶስ ልደት ነው እዚያ ላይ የሚታየው። ቅድስት ድንግል ማርያም ሕፃኑ ዮሴፍ እና ሰሎሜም አሉ ይመስለኛል። ሌላው ሶስቱ ነገስታት እነዚህ ወርቅ ጣን ከርቤ የገበሩለት ሶስቱ ነገስታት እዚያ አሉ። አያያዛቸውም ሕፃን የያዘውም ያ ሙዳይ ነገር ነው የያዘ ወርቅ እንትን ከርቤ የያዘውም ሙዳይ ነገር ነው። ወርቅ የያዘው ግን ትንሽ ሳጥን ከአሳፎት የምንላት አይነት እሱ ይዞ ጥቁር ነው እና በጣም 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 ደስ ብሎኝ እነሱም ያው ኢትዮጵያዊ ብለው ነው የሚሉት አሉኝ። እና እኛም ያው አባቶቻችን ከሶስቱ ነገስታት አንዱ ወርቅ የገበረለት ኢትዮጵያዊ ነው የሚለው ራሱ ወርቁን አሁን የኛ አባቶች ሊቃውንቱ ሲሉ ወርቅ አሸር ይላሉ። ወርቁ ራሱ የተወሰደው የተገኘ ከአፋር አፋርን በጥንቱ አጠራር አሽር ኦሽር ይለዋል እና ከአፋር የተገኘ ወርቅ ነው ብለው ያስተምራሉ አባቶቻችን። እና ጥምጥማቸው ያው የድሮ አይነት ሌዋውያንም የሚጠመጥሙት የጥንት ሰዎች የሚጠመጥሙት አይነት ጥምጥም ተጠምጥመዋል። አረንጓዴ ቀሚስ ለብሶ ተንበርክኮ አለና በጣም ደስ ነው ያለኝ። ያው ኢትዮጵያዊው ንጉስ እንደገበረ ብዙ አሁን እየተጻፈም ነው። በተለይ ከዚህ ዘረደሸት ከሚባሉት ከጣና አካባቢ ደሸት የሚባል የጥንት ንጉስ ለእሱን እና መሪራ ሳማን በላይም እነ ፕሮፌሰር ሰጤ ቶሎሳም በዚህ በጻፉት ታሪክ ያነሱታል። እና የዘረ ደሸት የሚባለው ጣና አካባቢ እንደነበረ ይታወቃል። ለታሪክ አስረጅም አሁን እዚያው ከተማው ውስጥ ደሸት የሚባል ቦታ አለ። እንዲሁም የጥንቱ ቤተክርስቲያን ጠፍቶ የነበረ የጊዮርጊስ ቤተክርስቲያን በዚህ ባለፉት 3 እና 4 ዓመታት ተፈቅሏል እና ይሄ ታሪክ ተያይዞ አግኝቼ ደስ ብሎኛል።
እርስዎ የስነ ጽሁፍም የቋንቋም ሰው መሆኖ በተለይ ደግሞ በቤተ ክህነት አካባቢ ያለውን ታሪክ ቀረብ ብለው መከታተል ፍላጎት እንደሚኖረው የተመለከቷቸው የጎበኟቸው ውስጥም ጎላ ብለው እንደታዩ ተመልክተናል። ሊቀ ሕሩያን እንደ ቋንቋና እንደ ስነ ጽሁፍ ሰውነቶ ደግሞ በርካታ የስነ ጽሁፍ ስራዎችን በቀደመው ውይይታችን እንዳነሳ ነው 15 የሚደርሱ መጽሐፍትን መንፈሳዊ ይዘት ወይም ሃይማኖት ነክ የሆኑትን ጨምሮ ጽፈዋል። እንደው ዋና ዋናዎቹን መልከት ብናደርግ ቀጠሮ ከሰጠንበት አንዱ ርዕስ ነውና በበዓል ሰሞን እዚህ በመኖሮ እንደ ታዛቢ ያዩትን አጫውተውናል። አድማጭ ተመልካቾቻችን በጥሩ ስሜት የሚከታተሉት ይመስለኛል። እስኪ ደግሞ ወደ እርሶ ስራዎች እንመለስ።
ሊቀህሮያን በላይ መኮንንን ለዛሬው እጅጉን አድርገን እናመሰግናለን። ሰፋ ያለውን ጥልቅ ስራዎቻቸውን የያዘውን የውይይቱን ክፍል ደግሞ የፊታችን እሁድ አልፎ በወዲያኛው እሁድ በመደበኛው የራዲዮ መጽሔት ይዘን እንመለሳለን። አብራችሁን ቆዩ። የእሁድ የፈረንጆች ገና ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አድማጮቻችን አብራችሁን እንድትቆዩ በድጋሚ እንጋብዛለን። አቶ እስክንድር ታምራት ይባላሉ። እሳቸውና የቅርብ ቤተሰቦቻቸው እንዲሁም ጓደኞችና ወዳጆቻቸው ተባብረው ኢትዮጵያ ውስጥ የውሃ አቅርቦት ለሌላቸው ርቀው እየተጓዙ ከወንዝ ውሃ በመቅዳት ለሚቸገሩ የገጠር ማህበረሰቦች በየአቅራቢያቸው የቧንቧ ውሃ ለማቅረብ ሲሰራ የኖረ ዩናይትድ ስቴትስ የሚገኝ ስትሪም ኦፍ ሆፕ የተስፋ ምንጭ የበጎ አድራጎት ድርጅት መስራቾች ከሆኑት መካከል አንዱ ናቸው። የቴክሳስ ሂውስተን ከተማ ነዋሪው አቶ እስክንድር ድርጅታቸው የአቅም ውስንነት ያለው ቢሆንም በአሁኑ ጊዜ በግጭቶች በተጎዱ አካባቢዎች ያለውን የውሃ አቅርቦት ችግር በመቅረፍ ለማገዝ የተቻለውን እያደረገ መሆኑን አጫውተውናል። የተስፋ ምንጭ ጊፍት ኦፍ ጊቪንግ በመስጠት መቀበል በሚል ርዕስ በዚህ የዓመት መጨረሻ የበዓል ጊዜ ወገኖቻችንን እናስብ የሚለውን ተማጽኖ እያቀረበ ነው። የተስፋ ምንጭን አመሰራረት ለአድማጮች ባጭሩ በማካፈል ይጀምራሉ አቶ እስክንድር። አቶ እስክንድር ስለ ጊዜው አመሰግናለሁ። እንኳን ለበዓሉ አደረሰው።
እንኳን አብሮ አደረሰን ወይዘሮ ቆንጂት።
ይህን እድል ስለሰጠሽኝ በጣም አመሰግናለሁ።
ስትሪም ኦፍ ሆፕ ወይም የተስፋ ምንጭ ከተቋቋመ ብዙ ዓመት ሆኖታል። በዚህ ጊዜ ውስጥ ያለን ውሱን ደቂቃ ነው እና በጣም ባጭሩ ስራዎቻችሁን ለአድማጮቻችን ያስታውሱልን እስኪ በቅድሚያ።
እሺ፣ እንዲህ ከተቋቋመ ወደ 12 ዓመት ሆኖታል። ወደ 28 ፕሮጀክቶች ወይም የውሃ ፕሮጀክቶች ማለት ነው፣ በአምስት ዞኖች ውሃ ሰርተናል፣ ለህዝባችን አድርሰናል። ያቋቋምነው እንግዲህ ያው ከዚህ በፊትም እንዳስረዳሁት አንድ ወንድማችን አቶ ዘገ ጋኘው ሀሳቡን አምጥቶ ለእኛ ዳር አቅርቦ እኛም ተስማምተን ተደራጅተን የሰራ ነው ባጭሩ ለመናገር። ከዛ በኋላ እንግዲህ ውሃ ለህዝባችን ለማቅረብ ብለን በተለያዩ መንገዶች ገንዘብ እያሰባሰብን ይኸው እንዳልኩት እዚህ ደርሰናል። ልጆቻችን ተሳትፈዋል። ሌሎች ወጣቶችም ልደታቸውን የሚመጣውን ስጦታ ለእኛ ውሃ ማውጫ እንዲሆን ረድተውናል። ቤተሰብም፣ ወንድም፣ እህት፣ ሌላው ደግሞ በየአካባቢው በተለይ በዩስተን፣ በዳላስ፣ በኦክላሆማ ስላለን እዛ አካባቢ ያለውን ህዝብ ከፍተኛ እርዳታ አድርጎልናል። ሌሎቹም በየጊዜው በዌብሳይት የሚያዩ ወገኖቻችን ትልቅ አስተዋጽኦ አድርገዋል።
እሺ፣ መልካም። አቶ እስክንድር፣ በኢትዮጵያ በግጭት በተጎዱ አካባቢዎች በነዋሪዎችና በተፈናቃይ ማህበረሰቦች ላይ ስላለው የጸና የውሃ አቅርቦት ችግር ድረሱልን የሚሉ ተማጽኖዎች በብዛት እንደሚመጡላችሁ ከአሁን ቀደም ባደረግነው ውይይት ገልጸውልን ነበር እና የችግሩ ግዝፈትና እናንተ ደግሞ ለመድረስ ፍላጎቱ ቢኖራችሁም የአቅማችሁ ውሱንነት እንቅልፍ የሚነሳ መሆኑን ነግረውን ነበር። አሁን ቀንቷችሁ የጀመራችሁት ስራ አለ?
አዎ፣ እርግጥ ነው እንዳልሽው አንቺም ከባድ ሁኔታ ነበር በሀገራችን የደረሰው ችግር። በዛም አጋጣሚ በውሃን በሚመለከት ያሉትን ሁሉ በማጥፋት ብዙ ብዙ ችግሮች ነበሩ። እኛም ከአቅማችን በላይ ነበር። በተቻለ ለመርዳት ሞክረናል። ከህዝቡም ገንዘብ ለማሰባሰብ ሞክረን አሁን እንኳን እንግዲህ የቀናን ነገር ቢኖር በአፋር በኩል አንድ ሶስት ፕሮጀክቶች እያሰራን ነው። አነስተኛ መጠነኛ የሆኑ ፕሮጀክቶችን ጀምረናል። ከዛም ደግሞ ወሎ ውስጥ አንድ ሶስት እንዲሁ በአቅማችን ያህል ለማሰራት ኮንትራት ተፈራርመናል።
በጎ አድራጎት ድርጅታችሁ በየአመቱ በዚህ የአመት መጨረሻ የበዓላት ወቅት አሜሪካ ለሚኖረው የኢትዮጵያዊ ማህበረሰብ የድጋፍ እጁን እንዲዘረጋ ተማጽኖ ታቀርባላችሁ። ጊፍት ኦፍ ጊቪንግ፣ በመስጠት መቀበል ብለውታል ይህንን የተማጽኖ ዘመቻ። እስኪ ወደዚያ ይውሰዱንና በዚሁ እናጠቃልላለን።
እሺ፣ እንግዲህ ያው አሁን ጊዜው በተለይ ለአፍሪካኖች የገና በዓል ነው። ጌታችን ሲወለድ በከብቶች በረት ውስጥ ነው የተወለደው። ያውም ማለት እንግዲህ ቦታው የችግር የማይመች ሁኔታ ባለበት ነው እና እኛም እንግዲህ ጊፍት ኦፍ ጊቪንግ ብለን ያወጣ ነው ምንድን ነው በዓሉን በምክንያት በማድረግ መስጠት፣ ሰጥቶ መቀበል ማለት ነው። ስንሰጥ እንቀበላለን በሚል የሰጠ ይመለስለታል በሚለው አስተሳሰብ ተነሳስተን ወገኖቻችን ለዚህ ለተራበው ለተጠማው ሕዝብ ቢሰጡ እነሱም ደግሞ በሌላ መንገድ ያገኙታል በሚል ነው።
በየጊዜው በየአመቱ በዚህ ጊዜ እንደው ምን ያህል ጠቀም ያለ ድጋፍ ታገኛላችሁ በዚህ ጥሪያችሁ?
እውነቱን ለመናገር ያን ያህል ትልቅ አይደለም፣ ግን አሉን ከምንላቸው ገቢዎች መካከል ይሄኛው ዋና ነው። ቢያንስ ከ10,000 እስከ $15,000 የምናገኝበት ነው። ምንም አይደለች እጅ ግን ለእኛ ያው የምናገኘው ሁሉ ይሄ አትሊስት አንድ ጉድጓድ ውሃ ወይም ሁለተኛውን የሚያስቆፍር ነው ማለት ነው። ጊፍት ኦፍ ጊቪንግ በአንድ ወገን የምንመለከተው ምንድን ነው፣ ህብረተሰባችን ለትርፍ አልባ ለሆኑ የሚሰጡት ስጦታ እርዳታ ማድረግ ማለት በዚህ ጊዜ በተለይ የሚሰጠው ስጦታ ለትርፍ አልባ ድርጅቶች ይህንን ስጦታ የሚሰጥ ወይም ይህን ገንዘብ የሚያበረክት ግለሰብ ወይም ግሩፕ ግብር ወይም ታክስ አይከፍልም። ለዚህ መስጠትም መቀበልም እድል አለው ማለት ነው። እንግዲህ ይሄ ማለት ምንድን ነው፣ እያንዳንዱ ሰው እንዳቅሙ ሊሰጥና ችግሩን በደንብ መገንዘብ አስፈላጊ ነው። ምክንያቱም ቀላል አይደለም ያለው ችግር፣ በጣም ከባድ ነው። ወጣቶች በተለይ ሴቶችና ህጻናት በጣም በችግር ነው ሄደው ውሃ የሚያመጡት። በዚህ ላይ ትምህርት ቤት መሄድ አይችሉም። እነዚህን ሁሉ ችግሮች ለመቅረፍ እያንዳንዱ ሰው በአቅሙ ያለውን ሁሉ ወይ የሚችለውን ማድረግ በአሁኑ ጊዜ አስፈላጊ ነው ብዬ ነው የማምነው እና እንግዲህ አደራችሁን እርዱን። እኛም መርዳት ማለት ህዝባችሁን መርዳት ነው። የተጠማውን መርዳት ነው።
አቶ እስክንድር ታምራት ስለጊዜው በጣም አድርጌ አመሰግናለሁ። መልካም በዓል፣ መልካም እድል።
እኔም በጣም አመሰግናለሁኝ። መልካም በዓል ለሁላችሁ።
እና ክብራን አድማጮቻችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የሁድ ታህሳስ 16 2015 ዓመተ ምህረት እንደ አውሮፓውያን የዘመን አቆጣጠር ደግሞ ታህሳስ ዲሴምበር 25 የፈረንጆች ገና ክርስማስ በዓል ነው። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አሁን ኢትዮጵያ የሰላም መንገዶች በሚል የተሰናዳው ውይይት ሁለተኛ ክፍል ይቀርባል። የአንድ ሰዓት ተኩል ውይይት ነው። እጅግ የተለያዩ ሐሳቦች ያሏቸውን ትውልደ ኢትዮጵያ ሐሳቦቻቸውን በአንድ መድረክ በአንድ ስቱዲዮ ውስጥ ተቀምጠው እንዲያንሸራሽሩ ጋብዘናል። የዚህን ውይይት የአንድ ሰዓት ፕሮግራም የራዲዮ ቅንብር በትናንትናው ምሽት አሰምተናችኋል። አሁን ወደ ሁለተኛው ክፍል እንወስዳችኋለን። ውይይቱን የመራው አሉላ ከበደ ነው።
ስቱዲዮ እንግዶቻችንን ላስታውስ፣ አቶ ሄኖክ አበበ፣ ወይዘሪት ማዕዳ ግደይ፣ ዶክተር ኢታና ሀብቴና ዶክተር አለማየሁ ብሩ፣ ዶክተር ደረሰ ጌታቸውና አቶ አለማየሁ ፈንታው በስካይፕ መስመር ይኖራሉ። በቅድሚያ ቀደም ብለን ከአደመጥናቸው ከኢትዮጵያ የተለያዩ አካባቢዎች ከተሰባሰቡ ቪዲዮዎች የመጨረሻዎቹን እናሰማ።
ስሜ ፍሬዮት ተገኔ ይባላል። የባህር ዳር ከተማ ነዋሪ ነኝ። ለዲያስፖራው ያለኝ ጥያቄ ስለ ወደፊቷ ኢትዮጵያ ዲያስፖራው ያለው ሳቤ ምንድን ነው የሚያስበው ስለ ኢትዮጵያ?
ይህን ጥያቄ በስካይፕ ካሉ ተሳታፊዎች አንዳቸውን ላስቀድም። ዶክተር ደረሰ ምናልባት የመከታተል እድል አግኝተዋል?
አዎ አግኝቻለሁኝ። ስለ ኢትዮጵያ የወደፊት ሁኔታ ዳያስፖራው ምን ያስባል ብለው ነው ባህር ዳር የሚኖሩት ሴትዮ የጠየቁት። ዳያስፖራው እንግዲህ ኢትዮጵያ ያለው ማህበረሰብ ነጸብራቅ ነው። በፖለቲካ እጅግ የተከፋፈለ ነው። እዚህ መድረክ ላይ እንደምናየው የትግራይ ብሔርተኝነት፣ የኦሮሞ ብሔርተኝነት፣ ኢትዮጵያዊነት የተለያየ ርዕዮትን የሚያቀነቅኑ ሰዎች የሚሳተፉበት የህብረተሰብ ማዕከል ገንቢ የሆነ ሚና መጫወት ይችላል። አይ ቲንክ አንዱ ገንቢ ሚና ምንድን ነው? በእውነት ሳንጋድል ሀሳብን የተለያየ ሀሳብን ሲቪል በሆነ መልኩ የምንከራከርበት እና የሀገራችንን ችግሮች፣ የፖለቲካ ችግሮች፣ የኢኮኖሚ ችግሮች ለመፍታት ኢትዮጵያ ላለው መንግስትም ኢትዮጵያ ላሉ ፓርቲዎችም ያሉትን ተቋማት መፍትሄ ሀሳብ መስጠት ሚና መጫወት እንችላለን። ምክንያቱም ተወደደም ተጠላም በተለያየ ዘመን ከሀገሪቱ ተሰደው የወጡ በተለያየ ሙያ የሰለጠኑ ሀገራቸውን ሊጠቅሙና ሊያግዙ የሚችሉ ብዙ ኢትዮጵያውያን ዳያስፖራ አባላት ይችላሉ ማለት ነው። እንዲህን ካልክ ይበቃኛል።
ስቱዲዮ ከምትገኙ ታዳሚዎች ዶክተር ኢታና በዚሁ ጥያቄ ላይ አስተያየት ካለዎት እድሉ ልስጠው።
ዲያስፖራ ምን ሀሳብ አለው የሚለው እንግዲህ እንደ የቡድኑ ነው። ብዙ ቡድን ስላለ ማለት ነው አንድ ሀሳብ አድርገን ማቅረብ አንችልም። ያለው ብዙ ቡድን ደግሞ አገሪቷ ውስጥ ያሉ ችግሮች ጋር የተያያዘ ቡድን ነው። ነገር ግን በኋላ ላይ ምናልባት ጊዜ ካገኘን ስለ መፍትሄ ሀሳቦች የምናወራ ይመስለኛል። እዛ ላይ የመሳተፍ አቅም ያለ ይመስለኛል። እኔ በተለይ በተለይ ውጭ ያሉ ዜጎች፣ ምሁራን፣ ኤሊቶች የምንላቸው ገንቢ ሀሳብን በማምጣት የማይቻሉ ነገሮችን እንዲቻሉ ለማድረግ ለማገዝ አቅም ያላቸው ይመስለኛል። ጦርነቱንም በማፋፋም ብዙ ሰው ስለተካፈለ እዚህ ላይም ምንድን ነው መፍትሄ ሲባልም ተሳትፎ ሊኖራቸው ይችላል የሚል ሀሳብ አለኝ።
መልካም። ወይዘሪት ማዕዛ ባጭሩ።
ያው እንግዲህ ዋና መንስኤ ሀሳቡ መሆን ያለበት ኢትዮጵያን ማዳን ሳይሆን በዚህ ጦርነት ላይ በዚህ ጄኖሳይድ ላይ ጥቃት የደረሰባቸው ቪክቲሞችን እነሱን ማከም ነው መሰረት ያለብን ብዬ ማስበው። ዲያስፖራውም መጀመሪያ የተፈጸመውን ወንጀል በደል ተቀባይነት አግኝቶ አክኖሎጅ ተደርጎ ከዛ በኋላ ፍትህና ተጠያቂነት እንዲመጣ በማስፈን ከዛም በኋላ አገሪቷን መልሶ መገንባት ይቻል ይሆናል። እነዚህ ስቴፖችን አልፈን ኢግኖር አድርገን እንደ ኢትዮጵያ እንድትድን ዝም ብለን የደረሱትን ጥቃቶች ሁሉም ሸፋፍነን እንለፍሚል ኃይል አለ ዲያስፖራ ውስጥ። ግን እኔ የሚመስለኝ ሰላም እንዲመጣ እኮ ነው የሚፈልገው ኢትዮጵያ ውስጥ ሳይሆን the horn of africa በአጠቃላይ ሰላም እንዲሰፍን አክኖሎጅ መደረግ አለበት የተፈጸመው ወንጀል። ከዛ በኋላ ፍትህና ተጠያቂነት ይሰፍናል። ከዛ በኋላ ሰላም ሊመጣ ይችላል። እና ይሄንን ለማድረግ ያው ዲያስፖራ ውስጥ ያሉት የተማሩ ሰዎች በተለያየ ኦርጋናይዜሽን ውስጥ ገብተን ስለምንሰራ እነዚህ ነገሮችን እነዚህ ሐሳቦችን ፑሽ ያደረግን በሄድን ቁጥር የሚፈልገው ግብ ይገኛል ብዬ አስባለሁ።
መልካም ቃል በገባ ነው መሰረት የናንተ ነው ተራው። በመጀመሪያው ረድፍ ያሉት ስሞን ሙሉ ስሞን ይናገሩና ጥያቄው ማቅረብ ይችላሉ።
ስሜ ሙዘይ መረሳ ይባላል። በመጀመሪያ ደረጃ ቮይስ ኦፍ አሜሪካ እንደዚህ አይነት የመጀመሪያ ጊዜ እንትን በማድረጉ በጣም ማመስገን ወዳለሁ። ለወደፊቱም ይልመዳችሁ ይሄ አዲስ እንትን በጣም ደስ ብሎኛል። ከዛ ጥያቄ ግን ምንድን ነው? ማንም ሰው ሊመልስ ይችላል። ስለ ዘላቂ ሰላም እያወራን ነው። ዘላቂ ሰላም እንዴት ነው የሚመጣው? በማን ለማን የሚል ጥያቄ ማቅረብ ፈልጋለሁ። ይሄን ምንድን ነው አገሪቷ ኢትዮጵያ ውስጥ በአሁኑ ጊዜ ሱዳን መሬት ቆርሳ በወሰደችው ኦሮሞ ውስጥ ከፍተኛ ጦርነት በድሮን ሳይቀር እየተካሄደ ባለበት ጊዜ፣ አፋር ብዙ ሰው እያለቀ ባለበት ጊዜ፣ ቅማንቶች እየታደኑ ባለበት ጊዜ፣ በአገሪቷ በጠቅላላ እንደዚህ አይነት ቀውስ ባለበት ጊዜ፣ ይባስ ብሎ ደግሞ የኤርትራ መንግስት ትግራይ ውስጥ ገብቶ የትግራይን ህዝብ ስቲል እየጨፈጨፈ ባለበት ጊዜ ይሄ እንዴት ነው ወደ ቀዋሚ እርቅ ይሄዳል ተብሎ የሚገመተው? እንዴት ነው ሰላም የሚባለው? ለህዝቡ ነው ይገባኛል።
መልካም
ግን እንዴት ነው የምንሸጋገረው ነው አንድ። ሁለተኛ አጭርናት። ሁለተኛው መንግስታት ወይ ድርጅቶች ናቸው ህዝቡ ጦርነት ውስጥ ያስገቡት። ለወደፊቱ ኢትዮጵያ የምትባለው አገር ምትኖር ከሆነ እንዴት አድርገን ነው የምንቆጣጠረው? እነዚህ ኃይለኞች ህዝቡን መሳሪያ አሸክመው በልተዋጋ የሚሉት ኃይሎች ህዝቡ እንዴት አድርጎ ሊያቆማቸው ይችላል? ሀሳብ አላቸው ወይ በዚህ ላይ? አመሰግናለሁ።
ለእሳቸው ጥያቄ እድል ያልሰጠሁትን ሰው ምላሽ ልስጥ። አቶ ሄኖክ መልስ መስጠት ከቻሉ አንድ ሁለት ጥያቄዎችን ቢያንስ እንዳስተናግድ ፈልጋለሁና በጣም አጫጭር አድርጉልኝ።
እሺ፣ ችግር የለም። አጭር ለማድረግ ሞክራለሁ። ምናልባት የዲያስፖራው ሚና ላይ እኔ እንደምስለኝ ከብሔር እሳቤ መሻገር መቻል አለብን ነው። ፔናችን አንዳችን ባንዳችን መረዳዳት ከቻል እና ለእንደዚህ አይነት ስምምነቶች እድል የምንሰጥ ከሆነ መፍትሄ ማምጣት እንችላለን ነው። ነገር ግን አሁን ላይ እንደታዩ ዘላቂ ሰላም የሚለው ነገር አሁንም ትንሽ ችግር አለበት እንደተባለው ቅድም አለ። ይሄ አሁን የተፈረመው ስምምነት በቲፒኤልኤፍ እና በኢትዮጵያ መንግስት መካከል ያለ ጉዳይ ነው። ምናልባት ሰክሰስፉል ከሆነ እንኳን ሊፈታ የሚችል ያንን ችግር ነው እንጂ ኢትዮጵያ የእግር ተወርች የታሰረችበትን ችግር ሙሉ ለሙሉ ሊፈታ የሚችል አይደለም። ብዙ መንገዶች ብዙ መሻገር ይጠበቅብናል ማለት ነው። ከዛ በዘለለ ማለት ነው ምናልባት ያልኩትኝ ሊሳካም ላይሳካም ስለሚችል ማለት ነው የሰሜኑን ችግር ሊፈታው ይችላል እንጂ የኢትዮጵያን ችግር ሙሉ በሙሉ ሊፈታው አይችልም። ነገም ሌላ ችግር ውስጥ ነው ልንገባ የምንችል። ስለዚህ የኢትዮጵያን ችግር በኦሮሚያም ያለው ይሁን በደቡብም ያለው ይሁን ወይም ደግሞ በቤንሻንጉልና በጋምቤላም ያለው ሁሉን አድሬስ ሊያደርግ የሚችልልን ስርዓት ወይ ማዕቀፍ ነው መዘርጋት የሚጠበቅብን። ምናልባት ይሄኛው እንደው ዳይሬክት ሆስቲሊቲ ስለቆመ እንደው እንደ ፈርቀዳጅ ሊሆን ይችላል የሚለውን ነገር ልናስብ እንችል ይሆናል ማለት ነው። አንድ መጨረሻ የእሳቸውን የአቶ ሙዜን ለመመለስ ፈልጋለሁ። ስልጣን ላይ ባሉ ኃይሎች እየተጎተተ ወጣቱ ወደ ጦር ሜዳ እንዳይማገድ ልናደርግ የምንችል እንዴት ነው የሚለው ነገር ማለት እሱ መሰረታዊ ጉዳይ ነው። የኔና የማዛ ጄኔሬሽን ከ60ዎቹና 70ዎቹ ጄኔሬሽን ከተጣባቸው የጦርነት አዙሪት መላቀቅ መቻል አለበት። እነሱ እኮ ናቸው። እኔ 33 ዓመቴ ነው፣ ማዛም እንደዛው ቢሆናት ነው። እኔ 60 እና ይቅርታ አድሚሽን ከፍ ካረኩት 60 እና አነቴን ነው ላይክ አንድ ጀነሬሽን ነን የልሜ ልዩ ነው ቢኖርም አንድ ጀነሬሽን ነን 25 አመት ነው አንድ ጀነሬሽን አይደለ የኛ ጀነሬሽን ግን በ60ዎቹና በ50ዎቹ ላይ ፖለቲካሊ አክቲቭ የነበሩ የጦርነት ጭንቅላት ያላቸው ሰዎች እየነዱ ወደ ጦርነት ለምድ ነው የሚማግዱን ነው ለምን እኔና ማዛ ተነጋግረን አገራችን እያየ ነው እንዳል አውሮፓ ላይ እየኖርን ነው አሜሪካ ላይ እየኖርን ነው በቃ አዲስ ነገር ቁ መፍጠር አይጠበቅብንም አሉ እነሱ ያበጁት ስርዓት አለ እነሱ ያበጁት የዲሞክራሲ መንገድ አለ እሱን እኮ እየተነጋገን ወደ አገራችን አመትን ህዝባችን አፈር የሚገፈው ህዝባችን እኮ የተሻለ ኑሮ እንዲኖር ማድረግ እኮ ነው አዲስ ነገር እኮ ጨረቃ ላይ መሄድ መፍጠር ምናምን አይደለም የሚጠበቅብን እኮ እና አዲሱ ትውልድ ቢያንስ መነጋገር መቻል አለበት ነው ህዝባችን በሌላ አይነት አስተሳሰብ ልናገለግለው ልንጠቅመው እንችላለን ማለት
ስለማስተምናል አንድ ጥያቄ እንኳን ቢያንስ ማስተናገድ እንችል እባክዎ ስሞን ያስተዋውቁ በቅድሚያ
አሽም በቅድሚያ ለቢዮይ ከፍተኛ ምስጋና ላቀርብ ወዳለሁ ስሜን በቻኩ ጁሎ ዲንግ ባላለሁ ትውልታ ክልሌ ጋምቤላ እኔ ዛሬ ለዚህ ድል መብቃቴ በጣም ደስ ብሎኛል መከላቱም ለመጀመሪያ ጊዜ ኢትዮጵያን ጋር በነበርኩበት ጊዜ እንዲያ ድል አላገኘሁም ወይ ኢትዮጵያ ዘራ ግልግሎት ወይ ፋና ወይ ምን አላገኘሁም እዚህ ደርሼ ግን ሰልጋ ብዛችሁኝ በጣም አመሰግናለሁ ሁለተኛ ቢኤ በጣም ላመሰግናችሁ መከላቱም በደረሰብን ችግር በጣሳስ 396 አመት በተፈጠረብን ጄኖሳይድ ላሉ ለሎስ ወግን አይሉም እኔ ግን ላሉ መከላቱም የአሜሪካ መንግስት አፕሩቭ አረጋዋል intention ነው የኛ ቢረሰብ እንዲጠፋ ቢይ በዚህ በኩል ላደረጋችሁልን ደጋፍ ማረጃው ላለ መቀፍስ እንዲደርስ ምዝጋና አቀርባለሁ የማቀርበው ጥያቄ ግን መብተግን ከላችን ምን አለብን ምክንያቱም አሁን እየተናገረን ያለነው ስለ ትግራይ ነው ትግራይ ላይ ደረሰው ችግር እኔ ሰማኛል ጓደኞች አሉ ዘ አብሬ ተማርነበት ሰዎች የተማርናቸው ሰዎች አሉ አሁን የሞቱ ከነገር ሲቪል ሰርቪስ ኮሌጅ ወጂ የተባሩ ጓደኞቼ ሞቷል በጣም ይስማኛል የሚገደል ህፃን ደግሞ ይስማኛል ያ ችግር ያለ ሆኖ በፕሪቶሪያ ፒስ አግሪመንት አደረጓል በናይሮቢ ግን ሌሎች ችግሮች አሉ አሁን ለምሳሌ በጋምቤላና በኦሮሚያ መካከል የሆነ ችግር እየሄደ ነው አሁን ግን በኋላ መብት ካልተሰጠው ጋምቤላና ኦሮሚያ ይዋጋሉ የኦሮሚያ መከለላው መንግስት ምን ያደረገ ነው
ማን ነው ያደረገ ያለው ምን እየተደረገ ነው
የተናገረ ባለበት ሰዓት አሁን ጋምቤላው ሲያለው ፖለቲካ ድርጅት ተቃዋሚ አንድ ብቻ የጋምቤላ ህዝቦች ነሳኔ ንቅናቄ ማይክ ፖሊት ቢራ ባላት አሁን እየታደኑ ነው ጫካ ገብቷል አንዱ ታስሯል የት እንዳለ አይታወቅም ኦኬ ሰላም ለሰላም እየተናገርን ያለን ሌላው ያፈን ያሰደን ይገደል እንዴት ሰላም ይመጣል ኢትዮጵያ ውስጥ
አመሰግናለሁ ዶክተር አልማየው በስካይፕ መስመር ያሉ ይመስለኛል ዶክተር አልማየው ብሩ የዚህን ጥያቄ መልስ እድለር ሶልስት
ይሄ መጨረሻውን ጥያቄ ነው
የመጨረሻውን ጥያቄ ባጭሩ
በጣም ጥሩ በጣም ሰፊ ነው እንኳን አጭር ለማድረግ ሞክራለሁኝ እንደምንሰማው እንግዲህ ዲያስፖራ ሲባል ነበር በርግጥ አንድ የሚጎለን ነገር አለ ዲያስፖራ ምንድነው እንደ ህዝቡ አገር ቤት ውስጥ እንዳለው ኢንተርናላይዝ ማድረግ የምንችል አይመስለኝም እውቀት ምክንያት ምናልባት አንዳንድ ነገር ማየት እንችል ይሆናል ግን ኢንተርናላይዝ ማድረግ ማለት የሚባለውን ነገር በውስጣችን ፊል ማድረግ በጣም ሊያዳግተን ይችላል ግን እንደምንሰማው ከሆነ አሁን በወለጋም ውስጥ በሚደረገው ትግል መንግስት ያደራጀው ሸኔ የሚባል ግሩፕ እንዳለ ነው ይሄ መንግስት ያደራጀው ሸኔ የሚባል ግሩፕ ምንድነው የኦሮሞ ነጻነት ግንባርን መስለው በአካባቢው ባሉ ህዝቦች ላይ ጥቃት በመፈጸም ያ ህዝብ ሸኔ ላይ እንዲነሳ ያገሩም ህዝብ የኦሮሞ ነጻነት ግንባርን እንዲቃወምና እንዲጠላ ለማድረግ ይሄን ኦነግ ሸኔ የሚባለውን ግሩፕ መስርቶ እንደሚንቀሳቀሱ ተደርሶበታል ይሄ ግልጽ የሆነ ነው አሁን በወለጋ ውስጥ በግልጽ ነው የሚንቀሳቀሰው በአማራ ላይ ጥቃት ይደረጋል በሚባለው ለምሳሌ ይሄ ኦነግ ሸኔ ነው ጥቃቱን የሚያደርሰው ኋላ ደግሞ መሰረተ ከሌሎች ኮሚኒቲ ክፋን ሰጥቶ የኦሮሞ ህዝብ እንዲጨፈጨፍ የሚያደርገው ይሄ ነው። እናልባት በጋምቤላ የሚንቀሳቀስ ታሊቶ አለ ኦነግ ሸኔ በብልጽግና የተደራጀ ነው ብዬ ገምታለሁ። ኦኬ አመሰግናለሁ።
መልካም አመሰግናለሁ። አንድ ጥያቄ ልቀበል። ማይኩን ያዙት ቀደም ሰጥቻውስ ነበር እንዴ?
አመሰግናለሁ። አብዩ በለው ባላለሁ የልሳነ ግፋን የወልቃይት ጠገዴ ጠለምት ሰብአዊ መብት ተሟጋች ድርጅት ፕሬዚደንት ነኝ። ሁለት ጥያቄ ነው ያለኝ። አንደኛው ለእህቴ ነው። ስለ ፍትህ ያወራችሁ በጣም ስማማለሁ። ፍትህ ያስፈልጋል። ይሄ ፍትህ መረጋጋትና ተጠያቂነት መምጣት ያለበት ግን ለ43 አመት የወልቃይት ህዝብ በትግራይ ወራሪ ኃይል በህዋት አማራ የሆነ ህዝብ ትግሬ ነው ተብሎ ታርዷል፣ ተገልሏል፣ አስከሬኖች እየወጡ ነው። ይህ ፍትህ እንዲረጋገጥ፣ ይህ ተጠያቂነት እንዲረጋገጥ ከወልቃይት የጀመረው እስከ አሁን እስከ ኦሮሚያ ድረስ የሚፈጸመው የአማራ ዘር ፍጅት በምን መልኩ ነው ሳይወራረድ ተጠያቂነት ሳይመጣ ፍትህ ሊረጋገጥ የሚችለው? ፍትህ ከሁለት አመቱ ሳይሆን ወደ ኋላ የመጣ የዚህ ሁሉ ችግር አሁን የተፈጠረው ችግር ሁሉ ምንጩ እሱ ነውና። ሁለተኛው የሐሰት ትርክት ነው። ለዶክተር ነው ማቀርበው። የሐሰት ትርክትን በተመለከተ አማራ ጨፍጫፊ ነው፣ አማራ ወራሪ ነው የተባለ ፖለቲከኞች በተለይ ኢትዮጵያ ጠል የሆኑት ህወሓትና ኦነግ የዘሩት ጥላቻ ዛሬ አማራ በየትም ቦታ እንዲሳደድ ያደረገን ውጤቱን እያየነው ነው። ይሄንን እውነት ተቀብለን ከእውነት ላይ ተመስርተን ካልሄድን አሁንም የሐሰት ትርክት እየረጨን ጄኖሳይድ ሌላም ይላል እየረጨን እንዴትም ወደ ሰላም የሚከደው ያን ሰላም እንዴትስ ማረጋጋት ይችላል? ካልሆነስ አሁን ህዝብ ፍትህን ያረጋጋተ በጉልበቱ እንዳለው በጉልበታችን ይያረጋጋተን ፍትህን እንሂድ መቆም የለም። ይሄን አቆመን ለትውልድ እንዴት ነው ሰላምን ልናስረክብ የምንችለው?
መልካም እንዲመልሱ ሎላ አድርግ። በቅድሚያ ወይዘሪት ማዓዛ፣ ቀጥሎ ዶክተር ኢታና።
አመሰግናለሁ። ሲጀመር ከስሙ ነው የሚጀምረው፣ ወልቃይት ጠገዴ ነው እንጂ ወልቃይት ጠገዴ አይደለም መጀመሪያው ነው። በመቀጠል ወልቃይት ጠገዴ ላይ ያለው ያሉት ተጋሩ እንደሆኑ በተለያዩ ሂስቶሪካሊ በተለያየ ጊዜዎች አረጋግጠዋል ማለት ነው። ግን ይሄንን ቻሌንጅ የሚያደርግ አካል ካለ እዛ መሬት ላይ ያለው ህዝብ እኔ ትግራዋይ ነኝ ብሎ የወሰነው የወልቃይት ጠገዴ ነዋሪ ሰው አንተ ትግራይ አይደለህም፣ አንተ ትግራዊ አይደለህም፣ አማራ ነህ የሚለው አካል ካለ በብረት አይደለም ይሄንን ማምጣት የሚቻለው። ህዝቡ ሰላም አግኝቶ የሚፈልገው የትን መኖር እንደሚፈልግ ምን እንደሆነ እንዲወስን ጦርነቱ ወይም ጄኖሳይዱ ከመጀመሩ በፊት ወደ ነበረበት ስታትስ ኳይን ታይም መመለስ አለብን። ሁለተኛው ነገር ይሄ የሐሰት ትርክት የሚባል ነገር ሐሰት አይደለም። የኢትዮጵያ መንግስት፣ የአማራ ስፔሻል ኃይል እና የኤርትራ መንግስት የትግራይን ህዝብ መጨረስ እንደሚፈልጉ ኢንቴንሽናቸው አሳይተዋል። ይሄ ኢንቴንሽን በሁለት መልኩ ነው የታየው። አንድ ሴቶች ሲደፍሯቸው ከአሁን በኋላ የትግራይ እናት ማህፀኗ መድረቅ አለበት፣ ትግሬ የሚባል ዘር መቀጠል የለበትም እያሉ ነው ሲደፍሯቸው የነበሩት። ይህንን የተናገሩት ፖለቲከኞች አይደሉም፣ ኢንቴሌክቹዋሎች አይደሉም። ይህንን የተናገሩት የተደፈሩ ሴቶች ራሳቸው ናቸው። አንድ ነጥብ መጨመር እፈልጋለሁ። መጨረሻ ይቅርታ፣ ፍትህ እንዲመጣ ከተፈለገ ተበድያለሁ፣ ህዝቤ ተጎድቶብኛል የሚል አካል አድቮኬት ማድረግ ያለበት ኢንዲፔንደንት ኢንቨስቲጌሽን ነው። ስለዚህ በዩኤን የተቋቋመ ኢንዲፔንደንት ኢንቨስቲጌተሮች ግሩፕ አለ። እሱ ኢትዮጵያ ውስጥ ትግራይ ውስጥ ገብቶ መሬቱን አይቶ ራሱ ቪክቲሞቹን ኢንተርቪው አድርጎ ሀቁን እንዲያወጣ የኢትዮጵያ መንግስት መፍቀድ አለበት። እስካሁን ድረስ የከለከለው የኢትዮጵያ መንግስትና የእሱ ደጋፊዎች ናቸው።
መልካም። ዶክተር ኢታናንም አንድ ደቂቃ መስጠት እፈልጋለሁ። ተመልካቾቻችንም እዚህ በዝግጅቱ በስቱዲዮ ያላችሁ ታዳሚዎችም እንድትረዱ በኢትዮጵያ መንግስት ላይ በርካታ መልስም ሲሰጡ ጥያቄም ሲሰጡ በሌሎች አካላትም ጭምር እዚህ በሌሉ በውይይቱም ራሳቸውን መከላከል በማይችሉ ወገኖች ላይ የተሰጡ አስተያየቶች አሉ። እነሱም በሌላ ፕሮግራም በተቻለ መጠን ምላሻቸውን ለማካተት እንሞክራለን። ዶክተር ኢታና አንድ ተከታይ ጥያቄ ለማንሳት እድል እንዲኖረን በአንድ ደቂቃ
አንድ ቀማ አልወስድም። መጨረሻ ላይ የተጠየቀውን ጥያቄ ብቻ ነው መልሰው የሐሰት ትርክት ያለው ወንድሜ ማለት ነው። አሁን አንተ አልተናገርክም ይዘቱን፣ ግን ከውጪ የሚነገረውን አንስቼ ለመናገር ከሆነ የሐሰት ትርክት የሚባለው ምንድን ነው? ኦሮሞ አገር አለኝ ማለቱ ነው ሐሰት ትርክት የሆነው? ትግራይ አገር አለኝ የራሴን አገር ላስተዳድር ማለቱ ነው የሐሰት ትርክት ወይስ ምንድን ነው? ብሔሮች
በአማራ ላይ የተነዛው ሐሰት ትርክት አማራን እያስጨፈጨፈ ነው።
መልካም ሀሳባችሁን ተመልካቾች የሚከታተሉት ይመስለኛል።
አልጨረስኩም፣ እኔ አልመለስኩም። ስለዚህ የሐሰት ትርክት የሚባለው ጉዳይ የጦርነት ስልት ነው። ዜጎች ህዝቦች የራሳቸውን እድል በራሳቸው ለመወሰን የጀመሩትን ሂደት ለማደናቀፍ የተደረገ ንግርት ነው። ይሄ የጦርነት ስልት ስለሆነ አሁን ስለ ሰላም ስናወራ ይሄንን ሁሉ መፍታት ነው ያለብን።
ለሚዛን ሲባል የተለያየ ስብጥሮችን ያቀላቀልኩ ነው ባጭሩ። አቶ ሄኖክ
የወልቃይት ጠገዴ ጉዳይ የህግ ባለሙያም ስለሆንኩ ምናልባት አንዳንድ የህግ ነገሮችን ባነሳ ይሻል ይሆናል ልብዬ ስላሰብኩና ያሰት ትርክት ሲባል በነገራችን ላይ ትግሬ የራሱ የሆነ መሬት የለውም ወይም የኦሮሞ የራሱ መሬት የለውም የሚኖርበት ምናምን እንደማለት አይደለም። እሳቸው ሲናገሩ አማራ ባለፉት 100 እና 150 አመታት ብሔር ብሔረሰቦችን ሲጨፈጭፍና ሲጨቁን ነበር የሚለው ጉዳይ ነው ያውን የአማራን ህዝብ ለእልቂት እየዳረገ ያለው የሚለው ነገር ለማናገር ይመስለኛል። የወልቃይት ጠገዴን ጉዳይ በማንሳት የወልቃይት ጠገዴ ጉዳይ ትግራይና የአማራን ህዝብ በነገራችን ላይ ሊያጨፋጭፍ የሚገባ መሆን መቻል የለበትም። ያ የኢትዮጵያ መሬት ነው አይደል? ትግሬውም አማራውም ሂዶ ኦሮሞውም ሂዶ ሰሊጥም ዘርቶ ወይም ሩዝም ዘርቶ ቢኖርበት ምንድነው ችግሩ ሊሆን የሚችለው? ይህንን ችግር እኮ የኔ ነው ህጉን ባነሳ ደስ ይለኛል። የኔ ነው የሚለው ጉዳይ እንዲመጣ ያደረገው ይሄ መሬት ከፍሎ ከዚህ በኋላ የዚህኛው ህዝብ ነው ከዚህ በኋላ የዚህኛው ህዝብ ነው የሚል አሰጣጥና የአድሚኒስትሬቲቭ የሆነ ጉዳይ ነው። ግን ወደ የት ይሁን ከተባለ ምናልባት ህገ መንግስቱን በተመሰረተ ህገ መንግስቱን በተከተለ መሰረት መፍትሄ እንሰጣለን የሚል ስምምነቱ ላይ አለ። ስለዚህ ምንድነው መሆን መቻል ያለበት? አዋጅ ቁጥር 7 1984 የሚባል የኢትዮጵያ የህዝብ ተወካዮች ምክር ቤት ያወጣው ህግ አለ። ያ ህግ ምን ይላል? ብሔራዊ የብሔራዊ ክልሎች ወሰን ሊሆን የሚገባ ከ1967 በፊት የነበሩ የወረዳ ወሰኖች ነው ይላል። ያ መነሻ መሆን መቻል አለበት። ይህ አዋጅ ሪፒል አልተደረገም፣ ውድቅ አልተደረገም ማየት ይቻላል። አዋጅ ቁጥር 7/1984 ማለት ነው። ከዛ ውጭ ግን ህገ መንግስቱ የክልሎችን ድንበር አላሰመረም። ሄዳችሁ ማየት ትችላላችሁ። ይህ አዋጅ ነው ያሰመረ። ስለዚህ ይህንን አዋጅ ግን ቲፒኤልኤፍ ተግባራዊ ሳያደርግ ወልቃይት ጠገዴ ራያ የሚባለውን ወደ ትግራይ አካተተው። ይህ አዋጅ ተዘለለ ነው።
እሺ እባክዎን።
ሌላ ደግሞ ለሄኖክ ያለኝ ጥያቄ አሁን እንደማየው ልዩነት ስላለ አንተ ለሰላም ያለህ አመለካከት ትንሽ ተስፋ ያለው ስለሚመስል ተስፋ የሌለውና ተስፋ ያለው በግራስሩት ደረጃ ተሰባስቦ ለመነጋገርና ከፖለቲካ ውጭ ሆነ አብረን እንዴት እንሰራለን ለሚለው ከእንደ ማዕዛ አይነት ከእህቶቹ ጋር የመነጋገር ሀሳብ አለ ነው ጥያቄ። አመሰግናለን።
እሺ አመሰግናለሁ አዩ ለጠየቅሽው ጥያቄ። መጀመሪያ ከዚሁ ነው ማየት ያለብን። አሁን በዚህ ጦርነት እውነቱን ለመናገር የትግራይ ህዝብ በጣም ተጎድቷል። ግን የትግራይ ህዝብ ብቻ አይደለም የተጎዳ፣ የአፋር ህዝብም በጣም ተጎድቷል። የአማራ ክልል የአማራ ህዝብም በጣም ተጎድቷል። እሱን ራሱ አክኖሌጅ ማድረግ መቻለም። ይሄ ጦርነት ኢትዮጵያዊ ያለ የወረደ ዳፋ ነው። እሱ ነው አንደርስታንድ ማድረግ ያለብን። ትግራይ ላይ ብቻ ነው የደረሰ የምንል ከሆነና የሌላውን ደግሞ የደረሰበትን መጠቃት ምንትወው ከሆነ አሁንም ለመስማማት ስሜ ጉዳቴ ነው ለማለት ብዙ እርምጃዎችን ይቀሩናል ማለት ነው። ስለዚህ ማወቅ ያለብን ይሄ ጦርነት መከሰት አልነበረበትም። መሪዎቻችን እብሪተኞች፣ ጥጋበኞች ስለሆኑና ዘመኑን የማይዋጁ ስለነበሩ ጦርነት ውስጥ ከተውናል። እዛ ጦርነት ውስጥ ከተውን ህጻናቶች፣ ሴቶች፣ አሮጊቶች ሁሉም እንደዛ እንዳልሆነ ሆነ። የኢትዮጵያ ኢንፍራስትራክቸር እኮ ተለምኖ የተሰራ ኢንፍራስትራክቸር ነው። ያ ሁሉ ኢንፍራስትራክቸር ወደመ በዚህ ጦርነት ማለት ነው። የትም ያለው ይሁን ይሄ ነገር ነው ሊያሳስበን የሚገባ። ኢትዮጵያውያን ላይ መድረስ ያልነበረበት እልቂት ደረሰ፣ ሁሉም ኢትዮጵያውያን ላይ ጦርነቱ የተካሄደበት ቦታ ላይ ማለት ነው። እሱ ሊያሳስበን ይገባል ነው እና ስፔኑን ልንረዳ ይገባል መጀመሪያ ነው። ከዛ አሁን ኮድድ የሆኑ ቃላቶችን ባንጠቀም ጥሩ ነው። ምናልባት አሁን ለምሳሌ ጄኖሳይድ ሲባል ዴፊኒሽኖች አሉ፣ የዓለም አቀፍ ዴፊኒሽኖችም አሉ፣ የሀገር ውስጥ ዴፊኒሽኖችም አሉ። ሮም ስታቲዩት ማየት እንችላለን። አሁን አንድን ህዝብ ለማጥፋት ፍላጎት ነበረ ወይ የሚለው እልቂት መድረሱ ጉዳት መድረሱ የታወቀ ጉዳይ ነው። ግን ህዝቡን ለማጥፋት ፍላጎት ነበረ ወይ የሚለውን ነገር ፕሩፍ ሳናደርገውንም ጄኖሳይድ ደርሷል የሚለው ነገር ህዝብን ከህዝብ ማራራቅ ነው ሊሆን የሚችል ጉዳቱን አንደርስታንድ ማድረግ ይገባኛል። ደርሷል ሁሉም ነገር ማለት ነው ሁሉም ህዝብ ላይ። ግን ጄኖሳይድ ብልና አግራቤት ስናደርገው ኢንቴንሽን የምትል ቃል አለች። ህዝቡን እንደ ህዝብ ለማጥፋት ፍላጎት ነበረ ወይ? ከየት ነው ያንን ኢንቴንሽንስ ኢምፕላይ ልናደርገው የምንችል የሚለው ነገር አስቸጋሪ ስለሆነ፣ ያ ማለት ግን እኔ ጥቃቱ ጉዳቱ አልደረሰም እያልኩኝ አይደለም። ግን ሁላችንም እኔ ያንዱን ጉዳት መድረስ አልነበረበትም ብዬ የማስብ ከሆነ ከማዛም ጋር ከይታናም ጋር ይሁን ከማንም ጋር ይሁን እኔ ሰው ሀገር መጥቼ እኮ ነው እየኖርኩኝ ያለሁኝ። የሰው ሀገር ፕሮፐርቲ ነው እየተጠቀምኩ ያለው፣ የሰው ሀገር ዲሞክራሲ ነው እንጆ እያደረኩኝ ያለው። ስለዚህ ከራሴ ወገኖች ጋር ከራሴ ኢትዮጵያውያኖች ጋር አብረን ተጋብተን ተዋልደን ከኖርን ኢትዮጵያውያኖች ጋር ተቀምጬ ተወያይቼ ኢትዮጵያን እናሸሽል ማንልበት ምንድነው ምክንያት ሊኖር የሚገባ? በተለይ እዚህ አንድ ጥያቄ በነገራችን ላይ ኢታና ሲያነሱ የነበረው ነገር ኢትዮጵያዊነት በራሱ ለውይይትና ለድርድር መቅረብ አለበት። የኢትዮጵያ አንድነት ነው ያለ። እንግዲህ ሀገራት ይሰባሰቡ ለኢኮኖሚ የሚሆን ለሚሊታሪ የሚሆን ይሰባሰቡ ሰፊ ሀገር ለማርኬት የሚሆን ሰፊ ሀገር እየመሰረቱ ባለበት ሰዓት እኛ ኢትዮጵያን እንበታትን ብለን እንድንሰበሰብ ነው የሚፈልግ? እንደዛ መሆን ያለበት አይመስለኝ። በኢትዮጵያ አንድነት ከተስማማን ሌላው መብታችን የቋንቋ የሚሆን የካልቸር የሚሆን የሃይማኖት የሚሆን የሰልፍ አድሚኒስትሬሽን የሚሆን እንዴት መሆን መቻል አለበት? ኢትዮጵያ እንዴት እናስተዳድራት? እንዴት አይነት የአስተዳደር ስርዓት ትከተል? ምን ምን ቋንቋዎች እውቅና ያገኙ የሚለው ነገር ላይ ነው ልንወያይ የሚገባ እንጂ በራሷ በኢትዮጵያ ላይ ማ ከወሰንና ብትንትኗን ካወጣናትማ እንደገና ሌላ አልቂት ነው እየጠራ ነው የምንመጣ ለማለት ነው። አመሰግናለሁ።
ብዙ ጥያቄዎች ተከታይ ጥያቄዎችን እየወለዱ ነው። ብዙ ጥያቄ ይፈልጋል። የመጨረሻ ዕድል ለርሶ ልስጥ። በተደጋጋሚ በቀረቡት ሐሳቦች ላይ ባጭሩ የሚሉት ነገር ካለ ዶክተር ኢታና።
እኔ አሁንም ቅድም ያልኩትን ነገር ነው የምደግመው። ምክንያቱም እዚህ አገር ውስጥ የተፈጠረ ችግር የአንድ ቀን ወይ የሁለት ቀን ችግር አይደለም። የአንድ ቀን ችግር የወለደው ነገር በአንድ ቀን ሊፈታ ይችላል።
ታቱ ስላለቀ ሐሳቡን እዚህ ላይ እናቆማለን። እንግዶቻችን እንኳን ለዚህ ውይይት ስቱዲዮአችን ተገኛችሁ፣ ታዳሚዎቻችንም እንዲሁ። የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ፣ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀብቴ፣ ወይዘሪት መዓዛ ግዴ፣ አቶ ሄኖክ አበበ፣ እንግዶቻችን ሁላችሁንም አመሰግናለሁ ለተሳትፏችሁ። ውይይታችን ይቀጥላል። ሌሎች ተያያዥ ፕሮግራሞችንም በተከታታይ እናቀርባለን። ስለተከታተላችሁን እናመሰግናለን።
የቴሌቪዥን ውይይቱን በዌብሳይታችን ላይ በፌስቡክ ላይቭ በዩቲዩብም መከታተል ትችላላችሁ። ለዛሬ አብራችሁን ስለቆያችሁ እናመሰግናለን። የዚህ ውይይት ተከታይ ክፍል በነገው ምሽት ይቀርባል። በተመሳሳይ ሰዓት እንገናኝ። የመድረኩ ዓላማ የተለያዩ የትውልድ ኢትዮጵያ ሐሳቦችን በአንድ መድረክ ማብላላትና ስለ ሰላም መንገዶች መነጋገር እንጂ የክስና ምላሽ አውድ አልነበረም። በመሆኑም በዚህ ውይይት ውስጥ ለተነሱ ምላሽና ማብራሪያ የሚፈልጉ ሐሳቦች ምላሽና ማብራሪያ እንዲሰጡ የሚመለከታቸውን ደግሞ እንጋብዛለን፣ ለመናገር ፈቃደኛና ዝግጁ ከሆኑ። ለማንኛውም የዘር ፍጅት ጄኖሳይድ የሚሉ ቃላት ደጋግመው ተነስተዋልና ጥቂት ማስታወሻ እናክል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና የኢትዮጵያ የሰብአዊ መብቶች ኮሚሽን በጋራ ባካሄዱትና ውጤቱን ባለፈው ዓመት ይፋ ባደረጉበት የምርመራ ውጤት በሰብዕና ላይ የተፈጸሙና የጦር ወንጀሎች ተብለው ሊፈረጁ የሚችሉ ጥፋቶች በጦርነት ውስጥ በሁሉም ወገኖች መፈጸማቸውን የሚያሳዩ ማስረጃዎችን እንዳገኙ ጠቁመው የዘር ፍጅት ወይም ጄኖሳይድ መፈጸሙን የሚያሳይ ማስረጃ አላገኘንም ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ባለፈው ዓመት ያቋቋመው የባለሙያዎች መርማሪ ኮሚሽንም ተመሳሳይ ድምዳሜ የሚያሳይ ሪፖርት ከጥቂት ወራት በፊት አውጥቷል። ጄኖሳይድ ስለመካሄድ አለመካሄዱ ግን የጠቆመው ነገር የለም። ብዙዎች ግን አሁንም በክሱ ሲገፉ ይስተዋላል። በዚህ ልዩ ውይይት ዝግጅት ላይ መላ የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ባልደረቦች እንደ አንድ ሰው ተረባርበውበታል። ዝግጅቱ የተሳካ እንዲሆን የአሜሪካ ድምፅ እንደ ተቋም ከአፍሪካ ዲቪዥን አንስቶ እስከ ፕሮግራሚንግ ዋና ዳይሬክተሬት እስከ ቪኦኤ ዋና ዳይሬክተር ጥረት አድርገዋል። በቅርበት ደግፈውናል። ተሳታፊ እንግዶቻችንን፣ አወያዮችን፣ እናንተንም አድማጮች፣ ተመልካቾችና ተከታዮቻችንን እናመሰግናለን። የተከበራችሁ አድማጮች፣ ከአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ ሰኞ በሌላ ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። በሰላም እደሩ።